ረዴት ታደሰ ትባላለች። ረዴት ከአዲስ አበባ ዩኒቨርሲቲ ስነ ህንጻ ተምራ ከተመረቀች 4 ዓመት ሆኗታል። ገና ከልጅነቷ ጀምሮ ተወልዳ ባደገችበት በሐዋሳ ከተማ በመኖሪያ ግቢያቸው ውስጥ ፍራፍሬዎችን በመትከል ከአትክልቶች ጋር ቁርኝት እንዳዳበረች ትናገራለች። ካደገች በኋላ የፕላስቲክ ፌስታሎች በአየር ንብረት ላይ የሚያመጡትን ጫና ስትረዳ ደግሞ ለዚህ ነገር መፍትሄ ለመፈለግ ከአጋሯ ህሊና ታደሰ ጋር በመሆን የተለያዩ ሙከራዎችን አድርጋለች። በዚህ ሂደት ውስጥም ተመልሶ በጥቅም ላይ መዋል የሚችል የወረቀት ቦርሳ ያዘጋጁ ሲሆን ይህን ቦርሳ ልዩ የሚያደርገው አገልግሎቱን ሲጨርስ የለማ መሬት ላይ ተጥሎ የተለያዩ የአትክልት አይነቶች ሆኖ መጽደቅ መቻሉ ነው። ረዴት ተተክሎ ስለሚበቅለው ቦርሳ አጀማመር እንዲህ ታስረዳለች።
እኔ ማለት ተወልጄ ያደኩት ሐዋሳ ነው። ከሶስት ወቶቼ ጋር ነው ያደኩት። በልጅነታችን እኛ አታክልት ስንኮተኩት የተለያዩ ፍራፍሬዎችን ስናሳድግ ነው በቤታችን ውስጥ ያደግ ነው። አሁንም ድረስ ያደግንበት ቤት ውስጥ የማንጎ፣ አቮካዶ፣ የተለያዩ ፍራፍሬዎች አሉ። እንደ አንድ ግዴታም ነበር የሚታይብን በልጅነታችን ስናድግ ማለት ነው እነሱን መንከባከብ። እሱም ወደዚህ የመጣ ይመስለኛል። ከዛ በኋላ በ2019 ነው ይህን ነገር ሀሳብ ያመጣሁት የነበረ። ወደ ሀሳቡ የገባሁበት ምክንያት ምን ነበር? 2018 ላይ አዲስ አበባ ዓለም ላይ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ሆና በጣም ኃይለኛ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ ተመድባ ነበረ። ይሄ በጣም አሳስቦኝ ነበረ። እኛ ሀገር ደግሞ እንደምታስቡ ከሆነ ስፔሻሊ ደግሞ አዲስ አበባ ላይ ፌስታል በየቦታው በግዴለሽነት ሲጣል እናያለን። እንዲሁ በነፃ ደግሞ በየወሩ ወደ 2 ሚሊዮን የሚሆኑ ፌስታሎች አዲስ አበባ ላይ ብቻ በነጻ ይታገላሉ። እነኚህ 2 ሚሊዮን ፌስታሎች ደግሞ በስራ ሲጣላሉ አይጣሉ የሚለው እንግዲህ የምናየው ነገር ነው። ይሄ በጣም ለእኔ አሳሳቢ ሆነብኝ ነበር። መጀመሪያ ላይ ያሰብኩት እንደውም ኢንተርኔት ላይ የእንቁላል ማስቀመጫዎችን ከወረቀትና ከአትክልት ዘር ጋር እየቀላቀሉ የሚሰሩ አንድ የወጣት ቡድኖችን አየሁኝና በጣም አስደንቆኝ እሱን ለመስራት ነበር ያሰብኩ የነበረው። ነገር ግን የወረቀት ማስቀመጫ ሀገራችን ላይ ኦልሬዲ ድጋሚ የሚጠቀሙት ወረቀት እየተሰራ ነው ያለው እና እሱ ጥሩ ቦታ ይዛል ብዬ ስላሰብኩኝ ወደ ፌስታል ለመዞር ፈለግኩኝ። አሁን እነኚህ ቦታዎች በተቻለ አቅም ፌስታልን እንዲያስቀሩልን በሚል ሰው ይሄ ይተከላል ወደ አትክልትነት ይቀየራል የሚለውን ኢንትረስትድ ሆኖበት እንሞክረው ብሎ እንዲጀምረውም ነው ይህንን ሀሳብ ያመጣሁት።
በአሁኑ ሰዓት ቦርሳዎቹ በጥቂት ቁጥር ብቻ እየተመረቱ መሆኑን የምትናገረው ረዴት ለጊዜው የቲማቲምና የካሮት ዘር መያዛቸውንና በቀጣይ ሰፊ የዘር ምርጫ እንዲኖራቸው እየሰሩ መሆኑን ታስረዳለች።
እኛራ በያን የሚመሻሰብ ነው በማሽነሪ የታገዘ ማምረት ለማካሄድ ነው ያሰብ ነው። ነገር ግን አሁን ላይ አቅማችን እዛ ላይ አልደረሰም። ስለዚህ በኪራይ ማሽኖች እየሰራን ያለ ነው። በራሳችን ማሸፈል ማሽኖችን በመከራየት ነው እየሰራን ያለ ነው። ለእነዚህ ደግሞ የምንጠቀማቸው አንደኛ ከዚህ በፊት ጥቅም ላይ ውሎ የነበረ ወረቀት አሁን ለመዘድጋሚ የተዘጋጀ ማለት ነው። እሱን እንጠቀማለን። የአታክልት ዘርም እንጠቀማለን። የአታክልት ዘርም ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ ብትመስል የማይኖርበት መንገድ ነው የምንጠቀመው። ከዚህ በተጨማሪ ግሉ ወረቀቱን ማጣበቂያ የመሳሰሉትን ነገሮች እንጠቀማለን። ከዚህ በተጨማሪ መጠመ የሚፈልገው ነገር ምንድን ነው? ብዙ ጊዜ የወረቀት ቦርሳ መያዣዎች ወይ ገመድ ይሆናሉ ወይ ቃጫ ይሆናሉ። እኛ ግን ሙሉ ቦርሳው ከአፈር ጋር እንዲዋሃድ ስለምንፈልግ ሙሉ በሙሉ ከወረቀት የተሰራ ነው። ዘሩ ላይ አፈሩም ላይ ምንም አይነት ጉዳት ማያስከትሉ ኬሚካሎችን ብቻ ነው የምንጠቀመው። 2-3 ጊዜ መልሰን እንድንጠቀመው ብለን ነው ምናስበው። ምክንያቱም እቃ ገዝተን ስንመጣ በፌስታል ይዘን ከገባን በኋላ አጣጥፈን እናስቀምጠዋለን ለድጋሚ ለመጠቀም ማለት ነው። ይሄኛውን በዛ ወይ ለመጠቀም አጣጥፈው ፍቻችን በተደጋጋሚ ገበያም ሲሄዱ ምንም ሲሉ እራሱን እንዲጠቀሙት ብክነት የሚለውንም ነገር በእጅጉ ለመቀነስ ይረዳናል። ዘሮችን አሁን ላይ ከኢትዮጵያን ሲድ አሶሲሽን ጋር ለዘር የሚሆነው ማቀሩ በመነጋገር ላይ ነው ያለ ነው። ለጊዜው እየተጠቀምን ያለ ነው የካሮትና የፊናንሲንግ ዳሩ ነው። ነገር ግን ወደፊት ምን እናስባለን? ዘሶቹ በተለያዩ አይነት ሰዎች በምርጫው የተለያዩ አይነትን ቬጅቴብሉን እየመረጠ ሱገር ያለበትን ቦርሳ እያለ እንዲገዛ እናስባለን።
ይሁንና ሲተከል የሚበቅለውን ቦርሳ ለገበያ በማብቃትና በማስተዋወቅ ሂደት ውስጥ የተለያዩ ፈተናዎች እንዳሉባቸው ነው ረዴት የምትናገረው።
አንደኛው ቻሌንጅ ምንድን ነው? ህብረተሰቡ የፌሳሊን ጉዳት ስላልተገነዘበው ወይም የምር የሚያደርሰው ጉዳት ምን እንደሆነ አላወቀው። ይህ በጣም ትልቅ ቻሌንጅ ነው። አንድ ነገር ሰው እንደሚገዳው ካላወቀ በቀር ሊያቆሙ ፈቃደኛ ሊሆንልን አይችልም። ሁለተኛው ደግሞ የዋጋ ጉዳይ ነው። ፌሳል ኦልሞስት ምንም ሳንከፍልበት ማለት ይቻላል በየቀኑ ቤታችን ብዙ ከፍለን እንገባለን። ለምንገዛው ዕቃ እንከፍላለን፣ ለፌሳል ግን አንከፍልም። ግን በብዛት ይዘን እንገባለን። ከዚህ ጋር መወዳደር ትንሽ ይከብደናል። እኛ ቦርሳዎች ማለት ነው በሁለት አይነት ሳይዝ ነው የሚመጡት፣ መካከለኛ ሳይዝ እና ትልቅ ሳይዝ ሆኖ ማለት ነው። ትልቁን ሳይዝ የምንሸጠው በስምንት ብር ነው። ሚዲየም ዋን ደግሞ በስድስት ብር ነው የምንሸጣቸው። በስምንት ብር የሚሸጠው አሁን አዲስ አበባ ገበያ ላይ ባሉ ሌሎች የወረቀት ቦርሳ በ13 ብር የሚሸጠው ነው። እኛ በተቻለ አቅም ዋጋችንን ለማውረድ አስበናል። ምክንያቱም አላማችን አንደኛ ተደራሽነቱን ማግዛት እንዲሁም አዌር መስጠት ስለሆነ ዋጋችንን በደንብ አውርደን ነው እየሰራን ያለ ነው። ሌላው ደግሞ ደረጃ ደግሞ ስንመጣ ባለፈው ዓመት ላይ የተወካዮች ምክር ቤት ፌስታሊን ከገበያ ላይ እንዲወጣ የሚል ህግ አውጥቶ ነበረ። ነገር ግን ህጉ መሬት ላይ ወጥቶ አላየነውም እስካሁን። ከዚህም በፊት እነዚህን የመሳሰሉ ህጎች ሲወጡ እንሰማለን። ነገር ግን ሲተገበሩ አይተናቸው አናውቅም። በቆራጥነት እነኚህ ህጎች ካልተተገበሩ በቀር አንደኛ እነኚህ ነገሮች መስራት ከባድ ነው፣ ሁለተኛ የነገሪቷ ኢትዮጵያን በጣም የምታሰጋ ትሆናለች ብዬ አስባለሁ።
ፕላንተብል ባግስ ወይም መተከል የሚችሉ ቦርሳዎች ፋብሪካ አቁሞ ሙሉ ለሙሉ ወደ ስራ ለመግባት የገንዘብ ድጋፍ የሚሻ ሲሆን የብሉሙን የስራ ፈጣሪዎች ውድድር ላይ የማብቂያ መርሃ ግብር ውስጥ በተመቻቸላቸው እድል በመጠቀም እየተንቀሳቀሱ ይገኛሉ። በአሁኑ ሰዓት ለመጨረሻው ዙር ካለፉት ተወዳዳሪዎች መካከል ናቸው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።